ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ የአሜሪካ ድምጽ ዝግጅታችን አሁን ጀመረ። ፑንትላንድ ሰነድ አልባ ኢትዮጵያውያንን መያዟን አስታወቀች።
ዳንግ የለሚ መሐመዲ ወክትያር ብራሱዲ ደነ ያና አመገሩ ኢትዮጵያ ገሉ በርባና
ላሚ መሐመድ ባላለው ወደ ሳውዲ አረቢያ ሄደን ስራ ለማግኘት ነበር አሳባችን። አሁን ግን በገጠመን ከባድ ችግር ምክንያት ወደ ሀገራችን ኢትዮጵያ መመለስ ነው መንፈልገው። ሰዎች በረሃብ እየሞቱ ነው። በርካቶች እየተሰቃዩ ነው። ያለን አንድ ፍላጎት ወደ ሀገራችን መመለስ ነው።
ማካንግያ ኢፍሳቅ ማሪን ገደማ
ኢፍሳቅ አማር ባላለው ካርርግን የመጣሁት ወደ ሳውዲ አረቢያ ሄዶ ለመስራት ገንዘብ ከፍዬ ነበር የወጣሁት። ግን በወታደሮች ተይዤ 5 ቀናት ታሰርኩ። አሁን ወደ ኢትዮጵያ ተወስጄ ለመንግስት እንደሚያስረክብኝ አስታውቋል።
ከተያዙትና በጭነት ከተወሰዱት ኢትዮጵያ መካከል አስተያየታቸውን የሰጡት ነው። ቀደም ሲል የተከታተላችሁት የተመለከተው ዘገባችን በምሽቱ አብይ ርዕስ ወደ እናንተ ይደርሳል። ይህንና ሌሎች አገራዊና ዓለም አቀፋዊ ዘገባዎች በምሽቱ ዝግጅቶቻችን ተካተዋል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? አስማማው የለው ነኝ ምሽቱን እያስተናገድኳችሁ። ከእናንተ ጋር ቆይታ አድርጋለሁ። የዛሬን ከስቱዲዮ ቅንብሩን ትመራለን ብራና ይሉናት። የዓለም ዜናዎችን ስመኝሽ ቆይም ታቀርብልን ይሆናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ለዓለም ዜናዎቹ ወደ ስመኝሽ ልባችሁ።
በድጋሚ እንደምናመሻችሁ። ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በምስራቅ ኮንጎ በሩዋንዳ የሚደገፉት አማጽያን ወደ ዋናው ከተማው እንደሚገፉ አስታወቁ፣ የፈረንሳይ ኃይሎች ከቻድ ሙሉ ለሙሉ ለቀው ወጡና በዋሽንግተኑ የአውሮፕላን አደጋ ላይ የሚደረገው ምርመራ ቀጥሏል የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የሶማሊያ የፑንትላንድ ግዛት ባለስልጣናት የመኖሪያ ፍቃድ የሌላቸውን የውጭ ሀገር ዜጎች ከሀገራቸው ለማስወጣት በወሰዱት እርምጃ በቦሳሶ ከተማ የሚኖሩ በመቶዎች የሚቆጠሩ ኢትዮጵያውያንን መያዛቸውን አስታወቁ። በቁጥጥር ስር የዋሉትን ስደተኞች ወደ ኢትዮጵያ እንዲመለሱ ለማድረግ በጭነት መኪና ከከተማው እንዲወጡ መደረጋቸውም ተገልጿል። እርምጃው የተወሰደው ፑንትላንድ ኃይሎች እስላማዊ መንግስት ታጣቂዎች ጋር ጦርነት እያካሄዱ ባሉበት ወቅት ነው። አድማጮች፣ የዜና ዝርዝር በአብይ ርዕሳችን ይቀርባል። ምስራቃዊውን የኮንጎ ትልቅ ከተማ የተቆጣጠሩት በሩዋንዳ የሚደገፉ አማጽያን ዋና ከተማውን ኪንሻሳን እስከሚቆጣጠሩ ድረስ ትግላቸውን እንደሚቀጥሉ ሐሙስ ዕለት አስታውቀዋል። የሀገሪቱ ፕሬዝዳንት ፌሊክስ ቺሴኬዲ በበኩላቸው አማጽያኑን ለመቆጣጠር ከፍተኛ ወታደራዊ ቅስቀሳ እንዲደረግ ጥሪ ያቀረቡ ሲሆን የመከላከያ ሚኒስትራቸውም ለውይይት የቀረበውን ጥሪ ውድቅ አድርገዋል። የኮንጎ መከላከያ ሚኒስትር ጋይ ካቦምቦ ሙአዲያም ቪታ በቪዲዮ አማካኝነት ባስተላለፉት መልእክት ውይይት ለማድረግ የሚደረግ ማንኛውም እቅድ ወዲያውኑ እንዲከሽፍ ይደረጋል ብለዋል። የፕሬዝዳንቱ የቅርብ አጋር የሆኑት ሙአዲያም ቪታ በዚሁ መልእክታቸው እዚሁ ኮንጎ ቆይተን እንዋጋለን፣ እዚህ በህይወት መኖር ካልቻለን ደግሞ እዚሁ እንሞታለን ብለዋል። የኤም 23 አማጽያን በበኩላቸው ከመንግስት ጋር ንግግር ለመጀመር ፈቃደኛ መሆናቸውን ቢናገሩም አላማቸው ግን የፖለቲካ ስልጣን ለማግኘት መሆኑን ከቡድኑ አመራሮች መካከል አንዱ የሆኑት ኮሎኔል ጋንጋ ገልጸዋል። ወደ ኪንሻሳ ሄደን ስልጣን መረከብና ሀገሪቱን መምራት እንፈልጋለን ያሉት ናንጋ 1500 ኪሎ ሜትር ርቀት ላይ ወደሚገኘው ዋና ከተማ እንዴት ለመግፋት እንዳሰቡ የገለጹት ነገር የለም። የሩዋንዳው ፕሬዝዳንት ፖል ካጋሜ በኮንጎ ጉዳይ ከአንጎላቻቸው ጃኦ ሎሬንኮ ጋር መነጋገራቸውን አመልክተዋል። ሎሬንኮ ግጭቱ እንዲቆም ለማሸማገል እየሞከሩ ሲሆን ከአንድ ቀን በፊት ከፕሬዝዳንት ቺሴኬዲ ጋር ተገናኝተው ተወያይተዋል። ይህ በእንዲህ እንዳለ በዲሞክራቲክ ሪፐብሊክ ኮንጎ በመንግስትና ኤም 23 በተሰኘው ታጣቂ ቡድን መካከል የሚካሄደውን ጦርነት ለማስቆም አስቸኳይ የተኩስ አቁም ስምምነት እንዲደረግ የምስራቅ አፍሪካ ማህበረሰብ አባል ሀገራት አመራሮች ጥሪ አቀርበዋል። በአካባቢው የሚገኙ የረድኤት ተቋማት ግጭቱ በቀጠናው አስቀድሞም አስከፊ ነበረውንና ለረጅም ጊዜ የዘለቀውን ሰብአዊ ቀውስ የበለጠ እያባባሰው ነው ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ ረቡዕ ምሽት በድረገጽ አማካኝነት በመሩት ስብሰባ ላይ የሰባት አባል ሀገራት መሪዎች የተገኙ ሲሆን የኮንጎ ፕሬዝዳንት ፊሊክስ ቲሼሴኬዲ ግን በስብሰባው ላይ ሳይሳተፉ ቀርተዋል። ስብሰባውን ተከትሎ መሪዎቹ ባወጡት መግለጫ ተፋላሚዎቹ በመስራቅ ኮንጎ የሚካሄደውን ጦርነት እንዲያቆሙና የተጎዱ አካባቢዎች ለሰብአዊ እርዳታ ተደራሽ እንዲሆኑ ሆነው እንዲመቻቹ ጠይቀዋል። በተጨማሪም በዚህ ሳምንት በዋና ከተማዋ ኪንሻሳ ለኤም 23 አማጽያን ቡድን ያደላሉ ተብለው በሚገመቱ በርካታ የተለያዩ ሀገራት ኤምባሲዎች ላይ ያነጣጠሩ ጥቃቶች መካሄዳቸውን ተከትሎ የኮንጎ መንግስት ሀገሪቱ ውስጥ ለሚገኙ ዲፕሎማሲያዊ ተልእኮዎች ጥበቃ እንዲያደርግ ጠይቀዋል። የኮንጎ መንግስት ሩዋንዳ በዚህ ሳምንት ጎማ ከተማን የተቆጣጠረውን ኤም 23 ቡድን ትደግፋለች ሲል ይከሳል። በመሆኑም በቲሼሴኬዲና በካጋሚ መካከለ የቀጠለው ጸብ ተኩስ እንዲቆም የሚደረገው ጥሪ እንዳይሳካ ሊያደርገው ይችላል ሲሉ ተንታኞች ስጋታቸውን ይገልጻሉ። በዲሞክራቲክ ሪፐብሊክ ኮንጎ ለበርካታ 10 አመታት በዘለቀ ቀውስ ውስጥ የቆየች ሲሆን በቀውሱ ምክንያት ከ6 ሚሊዮን በላይ ሰዎች መፈናቀላቸውን የሰብአዊ እርዳታ ተቋማት አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የፈረንሳይ ኃይሎች ከምዕራብ አፍሪካዊቷ ቻድ ሙሉ ለሙሉ ለቀው ወጥተው መጨረሳቸውን የሀገሪቱ ፕሬዝዳንት መሐማት ኢድሪስ ዴቢ በደስታ ተቀብለውታል። ይህም ፈረንሳይ ጂሃዲስት ታጣቂዎች በስፋት ከሚንቀሳቀሱበት የአፍሪካ ሳህል ቀጠና የመውጣቷ ሂደት የመጨረሻው ምዕራፍ ነው ተብሏል። ከአንድ ቀን በፊት በዋና ከተማው እንጃሚና በዝግ በተካሄደ ወታደራዊ ስነ ስርዓት ዴቢ ለቻድ ኃይሎችና ዲፕሎማቶች ንግግር ያደረጉ ሲሆን ፈረንሳይ በመካከለኛው አፍሪካ ሀገር የነበራትን የመጨረሻ የጦር ሰፈር አስረክባለች። ቻድም ከቀድሞ ቅኝ ገዥዋ ጋር የነበራትን ወታደራዊ ትብብር ሙሉ ለሙሉ አቋርጣለች። ከዚህ በኋላ የቻድ ባንዲራ ብቻ በሚውለበለብበት የጦር ሰፈር ሆነው ንግግር ያደረጉት ዴቪም ከፈረንሳይ ጋር ያለን ወታደራዊ ትብብር ብናቋርጥም ግንኙነታችንን ግን እንቀጥላለን ብለዋል። አክለውም ቻድ የበለጠ ጠንካራና የተሻለ ጦር እንደምትገነባና በመከባበር እንዲሁም ነጻነትና ሉዓላዊነትን በማማከለ መልኩ አዳዲስ ትብብሮችን እንደምትፈጥር አመልክተዋል። ቻድ ከቅኝ ግዛት ነጻ መሆኗን ካወጀችበት እንደ አውሮፓውያን አቆጣጠር ከ1960 አንስቶ የፈረንሳይ ወታደሮችና ተዋጊዎች አውሮፕላኖች በቻድ ቋሚ መቀመጫ የነበራቸው ሲሆን የቻድን ጦር በመገንባት እንደረዱ ተመልክቷል። በተለይ ፈረንሳይ በማሊ በቡርኪና ፋሶና ኒጀር የተደረጉትን መፈንቅለ መንግስቶች ተከትሎ ከሀገራቱ እንድትወጣ ሲደረግ በሳህል ቀጠና ውስጥ የነበራት ብቸኛው ተሰስር የቻድ ጦር ሰፈር ነበር። ረቡዕ ምሽት ዋሽንግተን ዲሲ ውስጥ በረራ ላይ ያሉ በመጋጨታቸው ለ67 ሰዎች ህይወት መጥፋት ምክንያት የሆኑትን ሁለት አውሮፕላኖች ከወደቁበት ከፖቶማክ ወንዝ ለማውጣት የሚደረገው ጥረት እንደቀጠለ ነው። ከበርካታ የአሜሪካ ተቋማት የተውጣጡት መርማሪዎች ከሄሊኮፕተር ጋር ተጋጭቶ ወንዝ ውስጥ በገባው የአሜሪካ አየር መንገድ ውስጥ የሚገኘውንና ጥቁሩ ሳጥን በመባል የሚታወቀውን የበረራ መረጃ የሚያስቀምጥ መሳሪያ ማግኘት ችለዋል። ዋናተኞች ወደ ወንዝ ውስጥ ጠልቀው በመግባት ተጨማሪ የአውሮፕላኑን ስብርባሪ አካል ለማግኘት እንደሚሞክሩም የእሳት አደጋ መከላከያ ባለስልጣናት አመልክተዋል። የብሔራዊ ትራንስፖርት ደህንነት ቦርድ የበረራ መረጃ መመዝገቢያውን ሳጥንና በአብራሪዎቹ ክፍል ውስጥ የተቀዱ የድምጽ መረጃዎችን ከመረመረ በኋላ አውሮፕላኖቹ በምን ምክንያት እንደተጋጩ ፍንጭ ሊያገኝ እንደሚችል እየተጠበቀ ነው። በአሜሪካ አየር መንገድ ከተሳፈሩት መንገደኞችና የበረራ ሰራተኞች መካከል በህይወት የተገኘ የሌለ ሲሆን በወታደራዊ ሄሊኮፕተር ውስጥ የነበሩት 3 ሰዎች በሙሉ ህይወታቸው ማለፉን የፌደራልና የአካባቢ ባለስልጣናት ሐሙስ ዕለት አረጋግጠዋል። ፕሬዚዳንት ዶናልድ ትራምፕ ለፌደራሉ የበረራ አስተዳደር መስሪያ ቤት ምክትል አስተዳዳሪ መሾምን ያካተተ 2 የሥራ ማስፈጸሚያ ትዕዛዞችን ሐሙስ ከሰዓት በኋላ ፈርመዋል። ትዕዛዙን በፈረሙበት ወቅትም ለአደጋው የግጭት አደጋ የብዝሃነት መርሃ ግብሩ ተጠያቂ ነው ሲሉ ያለምንም ማስረጃ ከሰዋል። ትራምፕ በፌደራል መስሪያ ቤቶች ውስጥ የተተገበሩ የብዝሃነት እኩልነትና አካታችነት ፖሊሲዎችን በመጥቀስ በዲሞክራት ፕሬዝዳንቶች ባራክ ኦባማና የጆ ባይደን የተመረጡት የቀድሞ አስተዳደሮች የትራፊክ መቆጣጣሪያዎችን የቅጥር መስፈርት ዝቅ ማድረጋቸውን ተናግረዋል። ይህን ለማወቅ ምክንያታዊ አስተሳሰባቸውን መጠቀማቸውንም ገልጸዋል። በሄሊኮፕተሩ ላይ የነበሩትን 3ቱንም ወታደሮች ጨምሮ ቢያንስ 28 አስክሬኖች እስካሁን ከወንዙ ለማውጣት ተችሏል። በመጨረሻም የሐማስ ታጣቂ ቡድን በመጪው ቅዳሜ የሚለቀቁ ታጋቾችን ስም ይፋ አድርጓል። እስራኤልም ዜጎቿ እንደሚለቀቁ አረጋግጣለች። ለአራተኛ ዙር የሚደረገው የታጋቾችና የእስረኛ ልውውጥ የሚካሄደው ላለፉት 15 ወራት በጋዛ የተካሄደውን ጦርነት ለማስቆም የተደረሰውን የተኩስ ማቆም ስምምነት ተከትሎ ነው። ቅዳሜ ከሚለቀቁት ታጋቾች መካከል እንደ አውሮፓውያን አቆጣጠር በጥቅምት 7 2023 በሐማስ በተፈጸመው ጥቃት ተባለቤቱ ሽሪና ከሁለት ወንዶች ልጆቹ ጋር የተወሰደው የ35 አመቱ ያርደን ቢባስ ይገኝበታል። የቤተሰቡ ጣፈንታ ግን እስካሁን አልታወቀም። ሁለተኛው የሚለቀቀው ታጋች በዩናይትድ ስቴትስ ኖርዝ ካሮላይና ግዛት የሚኖረውና የአሜሪካና እስራኤል ጥምር ዜግነት ያለው የ65 አመቱ ኪድ ሲገል ሲሆን እሱም ከባለቤቱ አቪቫ ሲገል ጋር ነበር የተወሰደው። ባለቤቱ አቪቫ ሲገል በህዳር 23 ተደርጎ በነበረው የተኩስ ማቆም ስምምነት ወቅት ተለቃለች። ሶስተኛው ታጋች የፈረንሳይና እስራኤል ዜግነት ያለው የ54 አመቱ ኦፈር ካልድሮንም አብረው ታግተው የነበሩት 2 ህጻናት ልጆቹና ከቀድሞ ባለቤቱ በህዳር ወር ተለቀው ነበር። በሌላ በኩል እስራኤል ከመትለቀቃቸው ፍልስጤማውያን መካከል 9ኙ የእድሜ ልክ እስራት የተፈረደባቸው ሲሆኑ 81ዱ ደግሞ የብዙ አመት እስራት ቅጣት የተሰጣቸው እንደሆኑ የፍልስጤማውያን እስረኞች ክበብ የተባለው ቡድን ቃል አቀባይ አመልክቷል። ይበንዲ እንዳለ የተኩስ ማቆም ስምምነት ከተደረሰ ወዲህ ባሉት ቀናት ከ423 ሺህ በላይ ፍልስጤማውያን ወደ ሰሜናዊ ጋዛ መመለሳቸው ተገልጿል። አድማጮች ለሰዓቱ ያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ለመልሳችሁ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የጥር 23 2017 ዓ.ም ተምረት የአሜሪካ ድምጽ የአርብ ምሽት ዝግጅታችን ነው። ቀደም ሲል ካለም ተሰባሰቡ ዜናዎች ወድናን ተቀርቡ ስምንሽ ለዜናዎቹ አመሰግናለሁ። ያስተናግድኳችሁ ያለው ተስማማየ ነኝ። በስቱዲዮ ቅንብሩን ብራና ኃይሉ እንዲሁም የፕሮግራሙ አናዘጋጅ ጽዮን ግርማ ናት። በምሽቱ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባዮክ ገበያውም ከኛ ጋር አለች። ቀጥሎ ደናንተ የሚደርሰው የምሽቱ አብይ ርዕስ ነው። በሶማሌ ፑንትላንድ ባለስልጣናት በበሳሶ ከተማ የሚገኙና የመኖሪያ ፈቃድ ወይም ሰነድ የሌላቸው በመቶ የሚቆጠሩ ኢትዮጵያውያን እንዲያዙ አድርገዋል። ወደ አገራቸው እንደሚመለሱም አስታውቀዋል። እርምጃው ሰነድ አልባ የውጭ ዜጎችን ከአገሪቱ የማስወጣት ዘመቻ አካል እንደሆነም ተመላክቷል። የተያዙት ስደተኞች በመኪና ተጭነው ከከተማዋ ውጭም ተወስደዋል። ይህም ወደ ኢትዮጵያ ለመመለስ በማሰብ ሳይሆን እንዳልቀረም ተነግሯል። የሱፍ መሐመድ የሱፍ ያጠናቀረውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
በሶማሊያ የፑንትላንድ ባለስልጣናት በህገወጥ መንገድ ገብተዋል ያሏቸውንና በአብዛኛው ኢትዮጵያውያን ያሉባቸው በመቶ የሚቆጠሩ ስደተኞችን ይዘዋል። አብዛኞቹ የተያዙ ስደተኞች ወደ የመን ብሎም ሳዑዲ አረቢያ ለመሻገር በሚጠባበቁባት የወደብ ከተማ ቦሳሶ ነው። የፑንትላንድ ቴሌቪዥን በመቶ የሚቆጠሩ ኢትዮጵያውያን ተይዘው ከከተማዋ እንዲወጡ መደረጋቸውንና ይህም ወደ ኢትዮጵያ ድንበር ለመውሰድ ታስቦ እንደሆነ ዘግቧል። ስደተኞቹ የተያዙት ፑንትላንድ በቀጠናው ምስራቅ በኩል በአይሲስ ላይ ወታደራዊ ዘመቻ በማካሄድ ላይ ባለችበት ወቅት ነው። ባለፈው ሳምንት ቱርማሳሌ የተሰኘና በአልሚስካድ ተራራማ ስፍራ የሚገኝን የአይሲስ መሰረት መያዛቸውን ባለስልጣናት አስታውቀዋል። በቦሳሶ ፈንጂ ሲቀብር የተገኘ እንደሆነ የገለጹትና በአይሲስ አባልነት የተጠረጠረን ግለሰብ የጸጥታ ኃይሎች ባለፈው ቅዳሜ ተኩሰው መግደላቸውን የፑንትላንድ ባለስልጣናት አስታውቀዋል። ክስተቱን ተከትሎ በተደረገ ክትትል 8 የውጭ ዜጎችን መያዛቸውን የአስተዳደሩ የጸረ ሽብር ዘመቻ ቡድን አስታውቋል። ከተገደለው ግለሰብ ጋር ግንኙነት ይኖራቸዋል በሚል እንደተጠረጠሩም ታውቋል። በአካባቢው የሚንቀሳቀሰው አይሲስ የመናውያንንና ኢትዮጵያውያንን ጨምሮ በርካታ የውጭ ዜጎችን በአባልነት እንደያዘ የፑንትላንድ ባለስልጣናት ሲያስታውቁ ከርመዋል። እስካሁን ግን ስደተኞችን ከአይሲስም ሆነ ከሽብርተኞችነት ጋር እንደሚያገናኛቸው የሚያሳይ ማስረጃ አላቀረቡም። የውጭ ዜጎች በፑንትላንድ ካለ ህጋዊ ሰነድ እንዳይገቡ ወይም እንዳይኖሩ የሚያግድ መመሪያ ፑንትላንድ ባለፈው ሳምንት አውጥታለች። ህጋዊ ሰነድ ወይም እነርሱን የሚያውቅ ዜጋ ከሌላቸው በስተቀር የውጭ ዜጎች ስራ እንዳይሰሩና ቤት እንዳይከራዩ መመሪያው ያዛል። የቴሌፎን ኩባንያዎችም መታወቂያ ለማያቀርቡ ግለሰቦች ሲም ካርድም ሆነ ስልክ እንዳይሸጡ ታዘዋል። በቦሳሶ ተይዞ ከሚገኙ ስደተኞች መካከል አንዳንዶቹ ወደ ሀገራቸው መመለስ እንደሚሹ በስፍራው ለሚገኘው የቪኦኤ ሶማሊኛ ቋንቋ አገልግሎት ዘጋቢ ተናግረዋል። አንዲት ሴት ለተሰበሰቡ ስደተኞች በኦሮምኛ ቋንቋ ስትናገር ይደመጣል።
ሊጅርታኒቢ ሊጋላባንጋሉ ሊጋላባንጋሉ
ሀገራቸውን የለቀቁት በገጠማቸው ችግር ሳቢያ መሆኑን በመጥቀስ ወደ ሀገራቸው እንዲመለሱ ታበረታታለች።
ሰላም ለእናንተ ይሁን። ኦሮሞዎች አላችሁ? እንሄዳለን ወይስ አንሄድም? የትውልድ ስፍራችንን ለቀን የወጣ ነው በችግር ምክንያት ነው። ግን እንዲህ ያለ ችግር ገጥሞን ያውቃል? እንግዲያውስ ወደ ሀገራችን እንመለስ። ፈጣሪ ጉዟችንን የሰላም ያድርገው። ለእናንተ ያለኝ መልእክት ይሆነው ወደ ሀገራችን መሄዳችን ነው። ፈጣሪ ከኛ ጋር ይሁን።
የተሰበሰቡ ስደተኞች ተናጋሪው አላቀረበቸው ሐሳብ ያላቸውን ስምምነት ሲገልጹም ይስማሉ። በቦሳሶ የሚገኙት ኢትዮጵያውያን ስደተኞች ተስፋቸው ወደ ሳዑዲ አረቢያ ተሻግረው እየሰሩ ለመኖር ነበር። ላሚ መሐመድ ከነዚህ አንዷ ነች።
ዳንግ የለሚ መሐመዲ ወክት ያር ድራሱዲ ለኔ ያና አመገሩ ኢትዮጵያ ገሉ በርባና
ላሚ መሐመድ ባላለው ወደ ሳውዲ አረቢያ ሄደን ስራ ለማግኘት ነበር ሐሳባችን። አሁን ግን በገጠመን ከባድ ችግር ምክንያት ወደ ሀገራችን ኢትዮጵያ መመለስ ነው መንፈልቀው። ሰዎች በረሃብ እየሞቱ ነው። በርካቶች እየተሰቃዩ ነው። ያለን አንድ ፍላጎት ወደ ሀገራችን መመለስ ነው። በሰላም እንድንመለስ ፈጣሪ ይርዳን።
ኢብሳ ቀማር ከላሚ መሐመድ ሐሳብ ጋር ይስማማል።
መካንግያ ኢብሳ ቀማሪን ገደማ አረንገራን ደፈ ታሪባን ዲመጄቲ ማላከባሰ ደፈ
ኢብሳቅ አማር ባላለሁ ካረርገን የመጣሁት ወደ ሳውዲ አረቢያ ሄዶ ለመስራት ገንዘብ ከፍዬ ነበር የወጣሁት። ግን በወታደሮች ተይዤ 5 ቀናት ታሰርኩ። አሁን ወደ ኢትዮጵያ ተወስጄ ለመንግስት እንደሚያስረክቡኝ አስታውቋል። ወደ ኢትዮጵያ ወደ ኦሮሚያ መመለስ እንፈልጋለሁ።
የየመን ስደተኛና የመብት አቀንቃኝ የሆነው ካሊድ አሊ እንደሚለው በቅርቡ የተያዙ 40 የሀገሩ ዜጎች በቦሳሶ እስር ቤት ይገኛሉ።
ወሐልወህ ረይደካን ዳርታኑ
የውጭ ዜጎች እንደመሆናቸው ተይዘው ምርመራ እየተደረገባቸው ነው። ንጹህ ከሆኑ ይለቀቃሉ፣ ወንጀል የፈጸሙት ግን ተጠያቂ ይሆናሉ። ባለስልጣናቱ ለዚህ አመሰግናለሁ። ማንንም አግባብ ባልሆነ ሁኔታ አልተስተናገደም። ለሁለት ወይም ለሶስት ቀናት ይመረመራሉ። አላማው መረጃ መሰብሰብ ነው። ማንም ካላግባብ አልተያዘም።
ካሊድ ከአካባቢው ባለስልጣናት ጋር እንደሚተባበር አስታውቋል። ኢትዮጵያውያን በፑንትላንድ ተገድለዋል የሚሉ በማህበራዊ ሚዲያ የወጡ ሪፖርቶችን ፖሊስ አስተባብሏል። ሪፖርቶቹ ሐሰት ናቸው። በስደተኞች ላይ ድንጋይ ሲወረወር የነበረውን አነስተኛ ክስተት ተቆጣጥረናል። ተጠያቂዎችንም በቁጥጥር ስር አውለናል። እንዲህ አይነት ድርጊት እንዳይከሰት አስጠንቅቀናል። የሁሉንም ነዋሪዎች ደህንነት እንጠብቃለን ብሏል ፖሊስ በኤክስ ማህበራዊ መድረክ ላይ ባስተላለፈው መልእክት።
በመከታተል ላይ ያላችሁት ዋሽንግተን ዲሲ የተላለፈላችሁ ያለውን የዕለት አርብ የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል ተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔ ዜና ይቀጥላል። የትንታኔው መጽሔታችን የመጀመሪያው ርዕሰ ጉዳይ ወደ ኦሮሚያ ይወስደናል። በኦሮሚያ ክልል ምራብ ወለጋ ዞን በተለያዩ ወረዳዎች ውስጥ በሳምንት ብቻ ቢያንስ 8 ሰዎች መሞታቸውን የተጎጂ ቤተሰቦችና የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል። የተጎጂ ቤተሰቦች ለግድያው ተጠያቂ ያደረጉት የመንግስት የጸጥታ ኃይሎችን ነው። ስለግድያው ለበለጠ መረጃ የቅልጡ ካራ ወረዳ አስተዳደር የምራብ ወለጋ ዞንና የኦሮሚያ ክልል አስተዳደርና ጸጥታ ቢሮን ለማነጋገር ያደረግነው ሙከራ አልሰካም። በዚህ ጉዳይ ላይ ጻይዳምት ያጠናቀረች ዘገባ እንደሚከተለው ይቀርባል።
በምዕራብ ወለጋ ዞን ቅልጡ ካራ ወረዳ ባለፈው ኢሮብ በአንድ ቦታ ከተመቱት 3 ወጣቶች መካከል ሁለቱ መሞታቸውን የቤተሰብ አባል ለአሜሪካ ድምጽ ገልጸዋል። ለደህንነታቸው ስለሰጉ ስማቸው እንዳይጠቀስ የፈለጉ የቅልጡ ካራ ወረዳ ነዋሪ ከሞቱት ውስጥ አንዱ ልጃቸው መሆኑን ተናግረዋል።
ልጄ ሞተርሳይክል አለው። በሞተርሳይክሉ የሸነ ታጣቂዎችን ታመላለሰል ብለው 2 ወር ከ14 ቀን ታስሮ ለተለቀቀው ትንሽ እንደቆየም እስከነ ሞተሩ 2 ወር አሰሩት። ችግሩ ሲባባስ ወደ አዲስ አበባ ሄደም ተመልሶ ወደ ቤት መጥቶ እንድረዳ ተማጸንኩ። ይሄው ሸሽቶ የሄደው ልጅ አልቀረበትም ተገደለብኝ። ከመንግስትም ሆነ ከታጣቂው ጋራ ምንም ግንኙነት የለውም። ያስኛ ክፍል ትምህርቱን ጨርሶ የቤቱ ታናሽ ስለሆነም እርሻ ላይ ከነጋራ እየሰራን ነው። ምድር ሀዘን ውስጥ ነው ያለነው። እኔ እንደ ወላጅ መንግስት አንድ ሰው ጥፋት ካለበት ወይም ከተረጠረው ይዞር አስሮ ለምን ፍርድ አይሰጥም ይላልም። እኔ ልጅ ነበርቻለሁ። ነገር ግን ይህ ነገር እንዳይቀጥል ይማጠናለሁ። በደቂቃዎች ልዩነት ያላሰብኩት አጋጠመኝ።
ሌላው የቅልጡ ካራ ወረዳ ነዋሪ ወንድሙ በጥይት ተመቶ መትረፉን ተናግሯል።
የተመታው ታናሽ ወንድም ነው። ይኸው ጠዋት ላይ በግምት 2 ሰዓት አካባቢም የጓደኞቹ ጋራ ደቦት ጥራቸው ነው የወጡትም። የመንግስት ኃይሎች ማለት ነው መከላከያና የአካባቢው ሚሊሻም አንድ ላይ መንገድ ላይ ልጆቹ ወደ እርሻ ሲሄዱም መጡባቸው። የሸኔ ተላላኪ ናቸው ብለው ከባቦ ቦንዳ ቀበሌ ውስጥ ወደ ግዳ ቦምባ ወስደው 3 ልጆችን በአንድ ላይ በጥይት መቷቸው። ከዛም 2 ወዲያውኑ ሲሞቱም ወንድምን እግዚአብሔር አተረፈው። አሁን ክፉኛ ቆስሎ እያሳከምን ነው። ወንድሜ ለቤቱ ታናሽ ልጅ ነው። እኛ ትልልቆቹ አግብተን የራሳችን ኑሮ የኖርን፣ እሱ ግን እናትና አባታችንን ይረዳ ያለ ልጅ ነበር። ምንም ከመንግስትም ሆነ ከሸነም ጋር ግንኙነት የለውም። አሁን በእኛ አካባቢ ወጣት ከታየ ሸነ ነው የሚባለው። በጣም ችግር ነው። ህብረተሰቡም ስጋት ውስጥ ነው ያለው።
በምዕራብ ወለጋ ዞን በተለያዩ ወረዳዎች በአንድ ሳምንት ጊዜ ውስጥ 8 ንጹሃን ዜጎች መገደላቸውን የቆንዳላ ወረዳ ነዋሪ መሆናቸውን ጠቅሰው ለደህንነት ስጋት ስማቸው እንዳይጠቀስ የጠየቁት ተናግረዋል።
በዚህ ሳምንት ብቻም ወደ 8 ሰዎች ተገድለዋል። ምክንያቱ ደግሞ በመንግስትና በሸነ ታጣቂዎች መካከል የቀጠለው ግጭት ነው። የመንግስት ጸጥታ ኃይሎች በሚንቀሳቀሱበት አካባቢ ላይ ወጣት ካገኙ የሸኔ ህዋስ ናቸው ብለው ነው የሚመቷቸው። ትልቅ ሰዎችን ደግሞ ምግብ ታቀርባላችሁ ትደግፋላችሁ በሚል እርምጃ ወስዱባቸዋል። ይህ አሁን ተለምዷል። በተለይ እኛ አካባቢም አሁን የቡና ለቀማ ወቅት ነው። ገበሬው ወጥቶ መልቀም አልቻለም። በጣም ከባድ ነው። እኛ እንደ ነዋሪ የዓለም መንግስታትም ሆነም የሚመለከተው ሁሉ ሰላም እንዲወርድ፣ ንጹሃን እንዳይሞቱ ተማጽኖ ቢያደርጉ ይላሉኝ። በዚህ ከቀጠለም የህዝቡ ህይወት አደጋ ላይ ነው።
ቪኦኤ ያነጋግራቸው ሰዎች በመንግስትና በኦሮሞ ነጻነት ታጣቂዎች መካከል በተፈጠረው ግጭት በመሃል ሰላማዊ ዜጎች እየተገደሉ ነው ሲሉ ቅሬታቸውን ገልጸዋል። ስለ ግድያው ከመንግስት መልስ እንዲሰጡን ከቅልጡ ካራ ወረዳ አስተዳዳሪ፣ ከምዕራብ ወለጋ ዞንና ከኦሮሚያ አስተዳደርና ጸጥታ ቢሮ ለሁለት ቀናት ተደጋጋሚ ሙከራ ምላሽ ማግኘት አልተቻለም። ነገር ግን ከዚህ ቀደም በክልሉ የተለያዩ ዞኖችና ወረዳዎች ውስጥ የተጎጂ ቤተሰቦችና ነዋሪዎች በመንግስት የጸጥታ ኃይሎች በንጹሃን ዜጎች ላይ ግድያ ይፈጸማል በማለት ሲከሱ የአሜሪካ ድምጽ የክልሉን ቃል አቀባይ አቶ ኃይሉ አዱኛን ጠይቆ መልስ ሰጡ። የመንግስት የጸጥታ ኃይሎች በሰላማዊ ሰዎች ላይ እርምጃ እንደማይወስዱ፣ ከኦሮሞ ነጻነት ታጣቂዎች ጋር ግንኙነት ያላቸው ሰዎች ቁሳቁስ የሚያቀርቡና መረጃ የሚሰጡ በህግ እንደምጠየቁ መናገራቸው ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የ2017 ዓ.ም ሁለተኛ የሩብ ዓመት ሪፖርት ይፋ ባደረገው ላይ በኦሮሚያ ክልል የተለያዩ ወረዳዎች ውስጥ የመንግስት የጸጥታ ኃይሎች ከኦሮሞ ነጻነት ታጣቂዎች ጋር ግንኙነት አላችሁ ብለው ንጹሃን ዜጎችን እንደሚገሉ በሪፖርቱ አትተዋል። ኮሚሽኑ በክልሉ የተለያዩ አካባቢዎች ውስጥ በተመሳሳይ የታጣቂውን ቡድን የመንግስት አካላትን ደግፋቸዋል ብሎ
ሲቪል ሰዎችን ገሏል፣ የአካል ጉዳትም አድርሷል በማለት በሪፖርት ውስጥ አስፍሯል። ኮሚሽኑ በመንግስትና በታጣቂው መካከል የቀጠለው ግጭት ምክንያት እየደረሰ ያለው የሰብአዊ መብት ጥሰት አሳሳቢ መሆኑንም ገልጿል። በሪፖርቱም ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አሁን ደግሞ ከአትላንታ በስቲያ በዚህ በዋሽንግተን ከሄሊኮፕተር ጋር ተጋጭተው የተጋጨውን አውሮፕላን ተከትሎ የሰዎች ህይወት ያለፈበትን ክስተት የተመለከተውን ዘገባ ወደዛ እናደርሳችኋለን። 60 መንገደኞችና 4 የበረራ ሰራተኞችን ጭኖ ይጓዝ የነበረ የአሜሪካ አየር መንገድ የመንገደኞች አውሮፕላን 3 ወታደሮችን ከጫነ ከሌላ የአሜሪካ ጦር ሄሊኮፕተር ጋር በአየር ላይ በመጋጨቱ ሁሉም ተሳፋሪዎች ህይወታቸው ማለፉ በትላንትናው ዕለት ተረጋግጧል። ባለስልጣናቱ ያደጋውን ትክክለኛው ምክንያት እየመረመሩ ቢሆንም ፕሬዚዳንት ዶናልድ ትራምፕ በሬገን ዋሽንግተን ብሔራዊ አየር ማረፊያ አካባቢ ለተከሰተው አደጋ ምክንያቱ የመንግስት የአናሳና ብዛነት ቅጥር መርሃ ግብሮች ለክስተቱ ተጠያቂ አድርገዋል። የዋይት ሀውስ ቢሮ ኃላፊ ፓሲ ዊድስኳራን ዘገባን ኤደን ገረመው እንደሚከተለው ታቀርባለች።
የአደጋ ጊዜ ሰራተኞችና ጥልቅ ዋናተኞች በረዶ በሰራው ከሬገን ዋሽንግተን ብሔራዊ አየር ማረፊያ አቅራቢያ በሚገኘው የፖቶማክ ወንዝ ላይ ረቡዕ ዕለት ለሐሙስ ንጋት ሌሊቱን በሙሉ አሰሳ ሲያደርጉ ነው ያደሩት። የደህንነት ካሜራዎች ከዊቺታ ካንሳስ ወደ ዋሽንግተን ዲሲ ይጓዝ የነበረው የአሜሪካ አየር መንገድ አውሮፕላንና የዩናይትድ ስቴትስ ጦር ንብረት የሆነው ሄሊኮፕተር በዋሽንግተን ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ መጋጨታቸውን አመላክቷል። እስካሁን ድረስ የሟቾቹ አሃዝም በአጠቃላይ 67 መሆኑ ተረጋግጧል። ፕሬዚዳንት ዶናልድ ትራምፕ ትላንት ሐሙስ በዋይት ሀውስ ባደረጉት ጋዜጣዊ መግለጫ ሐዘናቸውን ከገለጹ በኋላ ለአደጋው መንስኤ ነው ያሉትን ተናግረዋል።
ይህን አደጋ ምን እንደከሰተው አናውቅም። ይሁን እንጂ እጅግ ጠንካራ የሆኑ አመለካከቶችና ሐሳቦች ግን አሉን።
ትራምፕ ለአደጋው የፌደራል አቪዬሽን አስተዳደር ቀድሞ በባራክ ኦባማ በኋላ ላይ ደግሞ የባይደን አስተዳደር የተጠቀሙት የቅጥር ብዝሃነት ፖሊሲን በምክንያትነት በመጥቀስ ወንጅለዋል።
በፌደራል አቪዬሽን አስተዳደር ውስጥ ደግሞ የተለየ ታሪክ ነው። የሰው ኃይሉ እጅግ ነጭ ነው ተብሎ ወዲያው እንዲለወጥ የተቀናጀ ጥረት ተደርጓል።
ፕሬዝዳንቱ ግጭቱ እንዳይከሰት ማድረግ ይቻል ነበር ብሏል። ከግጭቱ ጥቂት ቀደም ብሎም የአየር ትራፊክ ተቆጣጣሪው አውሮፕላኑ ይታያል ሲል ሄሊኮፕተሩን እንዲህ ጠይቆት ነበር። ባለስልጣናት እስካሁን ድረስ ከ40 በላይ የሚሆኑ አስክሬኖችን ከበረዶ ውሃውስ ማውጣታቸውን አስታውቋል። የአውሮፕላን አደጋው ረቡዕ ዕለት የመጓጓዣ ሚኒስትር ሆነው ቃለ መሐላ ላደረጉት ሺንደፊን ያጋጠማቸው ግዙፉ ተግዳሮት ነው።
በፕሬዝዳንት ትራምፕ የታዘዙ ማሻሻያዎች መፈጸማቸውን ለማረጋገጥ እኛ የትራንስፖርት ክፍልና ፌደራል አቪዬሽን አስተዳደር ኃላፊነቱን ወስዳለን።
የመከላከያ ሚኒስትር ሆነው የተሾሙት ፒት ሄክሴዝም ተመሳሳይ ተግዳሮት ነው የገጠማቸው። ሚኒስትሩ ወታደሮቹ ለልምምድ መውጣታቸውን ገልጸው በጨለማ ማየት የሚያስችል መነጽርም አድርገው እንደነበረ ተናግረዋል።
ወታደሩ አደገኛ ነገሮችን ይሰራል። በቋሚነት የሚያደርጋቸው ነገሮች አሉ። በሚያሳዝን ሁኔታ ትናንት ምሽት ስህተት ተሰርቷል።
የአሜሪካ አየር መንገድ ስራ አስፈጻሚ ኃላፊ ሮበርት ኢሶም ምርመራውን ለማገዝ ቃል ገብተዋል።
በአደጋ ጊዜ ምላሽ ጥረቶች ላይ ከአካባቢው ከግዛቱና ከፌዴራል ባለስልጣናት ጋር በንቃት እየሰራን ነው። የአሜሪካ አየር መንገድ እንክብካቤ አድራጊ ቡድንም ተሳፋሪዎቻችንና ቤተሰቦቻቸውን ለመርዳት ተነቃቅቷል።
ከተጓዦቹ መካከል የዩናይትድ ስቴትስ የበረዶ መንሸራተት አትሌቶች፣ አሰልጣኞችና ቤተሰቦች አብረው የነበሩበት ሲሆን በተመሳሳይ የሩሲያ የዓለም አቀፍ የበረዶ መንሸራተት ሻምፒዮኖች ባልና ሚስቶቹ ኤጂኒያ ሽሽኮቫና ባለቤታቸው ቫዲም ናውሞቭ ከሟቾቹ መካከል ናቸው። የሩሲያ ፕሬዝዳንት ቃል አቀባይ ዲሚትሪ ፔስኮቭ በጉዳዩ ላይ እንዲህ ብለዋል።
በአውሮፕላን አደጋው ለሞቱ ዜጎቻችን ቤተሰቦች መጽናናት እንመኛለን። ይሁን እንጂ እስካሁን ድረስ በከፍተኛ ኃላፊነት ደረጃ ጉብኝት ለማድረግ እቅድ የለም።
አደጋው በዩናይትድ ስቴትስ በጎርጎሮሳውያኑ ህዳር 2001 ተከስቶ ከነበረው አሰቃቂ አደጋ በኋላ የመጀመሪያው ነው። ለፓትሲ ዊዳክስዋራ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ ወደ እናንተ እየደረሰ ያለውን የምሽቱን የትንታኔው መጽሔት ነው እየተከታተላችሁ የምትገኙት። ቀጣዩ ዘገባችን ደግሞ በቺካጎ የስደተኞች መኖሪያ ሰፈሮች ቤተሰቦች ፍርሃት ላይ ናቸው የሚለውን ይመለከታል። ፕሬዚዳንት ዶናልድ ትራምፕ ህገወጥ ስደተኞች ላይ እርምጃ እንደሚወስዱ ቃል መግባታቸውን ተከትሎ የዩናይትድ ስቴትስ የፌዴራል ሕግ አስከባሪዎች በበርካታ የአገሪቱ ከተሞች ከህጋዊ ሰነድ በተያዘ ስደተኞችን ማሰራቸውን አጠናክረው ቀጥለዋል። የአሜሪካ ድምፁ ኬን ፍራቦ ከቺካጎ ባጠናቀረው ዘገባ እንዳመለከተው በከተማዋ ስደተኞች ሰፈሮች ነዋሪዎች ፍርሃት ላይ ናቸው። ቆንጅታዬ እንደሚከተለው ታቀርባለች።
ማይክል ሮድሪጌዝ ሊትል ቪሌጅ የተባለውን ሰፈር ጨምሮ የቺካጎ 22ኛው ቀበሌ ተወካይ ናቸው። በዚያ ሰፈር የሚያልፈው 26ኛው ጎዳና ዋና አገናኝ መንገድ መሆኑን ይናገራሉ። ከጠቅላላው ማዕከላዊ ምዕራብ አሜሪካ አካባቢ የውጭ ሀገር ስደተኞችን የሚስቡ መደብሮችና ሌሎችም የንግድ ድርጅቶች ያሉበት ሰፈር መሆኑን ያመለክታሉ።
26th Street is known as the capital of the Mexican Midwest.
26ኛው ጎዳና የመካከለኛ ምዕራባዊ አሜሪካው የሜክሲኮ መዲና ተብሎ ይጠራል። እዚህ ኢኮኖሚ ያደገ ነው። ስለዚህም ለአካባቢ በጠቅላላ ጥሩ የግብር ገቢ ምንጭ ነው።
ዴልታ ኢንስቲትዩት የተባለ ተቋም እንደ አውሮፓውያን የዘመን አቆጣጠር በ2020 ባካሄደው ጥናት እንዳሳየው ሊትል ቪሌጅ በየአመቱ ለቺካጎ ከተማ ወደ 900 ሚሊዮን ዶላር የሚጠጋ ግብር ያስገባል። ይህ ሁለተኛው ትልቁ አመታዊ የግብር ገቢ ነው። የሆነ ሆኖ የትራምፕ አስተዳደር ህጋዊ ሰነድ የሌላቸውን ስደተኞች ለመያዝ በከፈተው ዘመቻ የፌደራል መንግስቱ የኢሚግሬሽን ህግ አስከባሪ ተቋም አይስ እና ሌሎችም ተቋማት በአካባቢው ተሰማርተዋል። እናም ለወትሮ ሞቅ ያለው 26ኛው ጎዳና ጭር ብሏል። ማይክል ሮድሪጌዝ ይናገራሉ።
የማህበረሰብ አባላት ከባድ ፍርሃት ላይ ናቸው።
የሳቸው ቢሮ ማህበረሰቡ መብቶቹን እንዲያውቅ መረጃዎችን የማሰራጨት ስራ እየሰራ መሆኑን ሮድሪጌዝ ገልጸዋል።
Workshops for our businesses so they know their rights.
ለንግድ ድርጅቶቻችን ስብሰባዎች እያዘጋጀን መብታቸውን እንዲያውቁ ውይይቶች አካሄደናል። በየምግብ መደብሩ ደጃፍ መብቶቻችሁን ወቁ የሚሉ ካርዶች በተነናል። እንደኛ በየሰፈሩ የተዘዋወሩ ነዋሪዎች መብታቸውን እንዲያውቁ የሚያስተምሩ ሌሎች ድርጅቶችም አሉ።
የዋይት ሃውስ ዋናው የድንበር ተቆጣጣሪ ታም ሆማን የፌደራል መንግስቱ የህግ አስከባሪዎችን እንቅስቃሴ ለመመልከት ወደ ቺካጎ ተጉዘው ነበር። ከትናንት በስቲያ ረቡዕ በዋይት ሃውስ ለቪኦኤ በሰጡት ማብራሪያ በዚህ ሀገር ህግ እያከበሩ የሚኖሩ የውጭ ሀገር ሰዎች በአሁን ወቅት የያዝነው እንቅስቃሴ ትኩረት አይደሉም ብለዋል።
Right now we're concentrating on public safety threats and national security threats.
በአሁኑ ሰዓት የምናተኩረው ለህዝብ ደህንነትና ለብሔራዊ ደህንነት ስጋት በሚደቅኑት ላይ ነው። ግንባር ቀደም ግባችን እሱ ነው። በወንጀል አድራጎት የሚፈለጉ የውጭ ሰዎችን የሚያድነው የኢሚግሬሽንና ቀረጽ አስከባሪ ተቋም ብቻ አይደለም። የሱስ አስያዥ ቁሶች ተቆጣጣሪው ዲኤኢ፣ የአልኮል ትንባዊ ጦር መሳሪያና ፈንጂ ህግ አስከባሪ ተቋም ኤቲኤፍ፣ እንዲሁም የፌዴራል ምርመራ ቢሮ ኤፍቢአይ እና የፌዴራል ህግ አስከባሪው ዩኤስ ማርሻል ሰርቪስም አሉበት። ሁሉም መንግስታዊ አካላት በትብብር በመላው ዩናይትድ ስቴትስ ወንጀለኛ የውጭ ሀገር ሰዎችን እየፈለጉ የሚይዙበት አሰራር ነው። እዚህ ሀገር በህገወጥ መንገድ የሚኖሩና በወንጀል ተግባር የተፈረደባቸውን የውጭ ሀገር ሰዎች በየከተማው እየዞርን እንይዛቸዋለን።
ፕሬዚደንት ዶናልድ ትራምፕ የፈረሙት አዲሱ አስፈጻሚ ትዕዛዝ የኢሚግሬሽንና ቀረጥ ቁጥጥር ቢሮ አይስ ህግ አስከባሪዎች ትምህርት ቤቶችና አብያተ ክርስቲያናት እየገቡ ተጠርጣሪዎችን እንዲይዙ የሚፈቅድ መሆኑን ታም ሆማን ሁለት ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ አመልክተዋል።
የኢሚግሬሽን ህግ አስከባሪዎች በእነዚህ ተቋማት ውስጥ ለብሔራዊ ጸጥታ ወይም ለህዝብ ደህንነት አደጋ የሚደቅኑ ሰዎች አሉ የሚል ውሳኔ ላይ ከደረሱ ገብተው ሊይዟቸው መቻል አለባቸው።
ክርስቲና ደላሮሳ ኤሪ ሃውስ የተባለ በቺካጎ ገበያቸው ዝቅተኛ ለሆኑ ቤተሰቦች የማህበራዊ ኑሮ ድጋፍ የሚሰጥ የበጎ አድራጎት ድርጅት ዋና ስራ አስኪያጅ ናቸው።
የቤተሰቦቻችን ደህንነት ጉዳይ በጣም አሳስቦናል።
ከወዲሁ የሰፈሩ ሰዎች መምጣት ትተዋል ብለዋል ክርስቲና።
We've already experienced some participants.
ካሁኑ አንዳንድ ሰዎች ወደኛ ድርጅት መምጣት ማቆማቸውን ልጆቻቸውንም ቤት እያስቀሯቸው መሆኑን አስተውለናል። ስለዚህም እኛም ራሳችን እንደ ተቋም መዘጋጀታችንን እንዲያውቁ እንፈልጋለን።
ወደ ድርጅቱ በቀጥታ መምጣቱን እየፈሩ ለሄዱት ቤተሰቦች አንዳንዱን አገልግሎት በኢንተርኔት አማካይነት እንዲያገኙ ማድረግ ጀምረናል ብለዋል ክርስቲና። ረቡለት የቺካጎ ፖሊስ ዋና አዛዥ ሌሪ ስኔሊንግ በሰጡት ቃል በከተማዋ ዙሪያ ህግ አስከባሪዎች ባካሄዱ ታሰሳ ቢያንስ 100 ሰዎች መታሰራቸውን ገልጸዋል።
ቀጣዩ ዘገባችን ደግሞ ዩናይትድ ስቴትስ በመወለድ የሚገኝ የዜግነት መብት እንዲቀር ትራምፕ ግፊት እያደረጉ መሆኑን ይመለከታል። ፕሬዚዳንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት መባል በሚታወቀው የዜግነት መብት እንዲቀር ወይም እንዲቋረጥ የሚያደርግ ፕሬዚዳንታዊ ማዘዣ ወይም ትእዛዝ ፈርመዋል። እንደ አውሮፓውያን የዘመን አቆጣጠር በ1868 የጸደቀው 14ኛው የሕገ መንግሥት ማሻሻያ አንድ ሰው የወላጆቹ የዜግነት ሁኔታ ምንም ይሁን ምንም በዩናይትድ ስቴትስ ግዛቶች ውስጥ ከተወለደ ድረስ የዜግነት መብቱን የሚያረጋግጥ ሲሆን የሲቪል መብቶች ዋና አካል ተደርጎም ይታያል። የፕሬዚዳንት ትራምፕ ትእዛዝ ታዲያ በአስፈጻሚው አካል ስልጣንና በሕገ መንግሥት ማሻሻያው ዙሪያ ሕጋዊና ፖለቲካዊ ክርክሮችን ቀስቅሷል። የአሜሪካ ድምጽ የኢሚግሬሽን ጉዳይ ዘጋቢ አሊም ባሮስ ያጠናቀረችውን ዘገባ አይደን ገረመው እንደሚከተለው ታቀርባለች።
የዩናይትድ ስቴትስ ሕገ መንግሥት በ18ኛው መቶ ክፍለ ዘመን ከስደት ጋር የተያያዘውን አብዛኛውን የውሳኔ ስልጣን ለሕግ መወሰኛው ምክር ቤት አስተላልፏል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ በመወለድ የሚገኝ ተብሎ የሚታወቀውን የዜግነት መብት እንዲቆም የሚያደርግ የሥራ ማስፈጸሚያ ፈርመዋል።
እንደምታውቁት በዓለም ላይ ይህን በመወለድ የዜግነት መብት የማግኘት መብት የምንሰጥ አገር እኛ ብቻ ነን። ፍጹም የማይረባ ነገር ነው። ግን ታውቃላችሁ፣ እናያለን። እኛ በጣም ጥሩ ምክንያቶች እንዳለን የምናስብ ሲሆንና የተወሰኑት ጥቂት ሰዎች ደግሞ ይህንን ለማድረግ ለብዙ አስርተ ዓመታት ይፈልጉ ነበር።
ፕሬዝዳንቱ የሥራ ማስፈጸሚያ ትእዛዝ ተቺዎች 14ኛው የሕገ መንግሥት ማሻሻያ ለማናቸውም የሲቪል መብት ጉዳዮች የማዕዘን ድንጋይ መሆኑን በመጥቀስ በፕሬዝዳንቱ የሚሻር አይሆንም ይላሉ። ቱየት ዴኦንግ በብሔራዊ የእስያ ፓስፊክ አሜሪካዊ ሴቶች ጉባኤ የኢሚግሬሽን ጉዳዮች ጠበቃና የፖሊሲ ባለሙያ ናቸው።
መጀመሪያ ላይ በባርነት የተያዙ ጥቁሮች ዜግነት ማግኘት መቻላቸውን ለማረጋገጥ የተደረገ ነበር። እናም ይሄ ድሬድ ስኮት በተሰኘው ጥቁር መዝገብ ላይ ተሰንዷል። ስለዚህ የሕገ መንግሥት ማሻሻያዎችና ሕገ መንግሥታዊ መብቶች በፕሬዝዳንት ሊሻሩ አይችሉም። ሊሻሩ የሚችሉት በኮንግረስ ነው። ስለዚህ የሥራ አስፈጻሚው ትእዛዝ ሕገወጥ ነው።
ይሁን እንጂ የሥራ አስፈጻሚ ትእዛዙ ደጋፊዎችም በስደተኛ ጉዳይ ላይ ፍትሃዊነትን የሚያመጣ ትእዛዝ ነው በማለት ይከራከራሉ። የቴክሳሱ ግዛት ሪፐብሊካን የሕግ መወሰኛው ምክር ቤት አባል Brian Babin.
President Trump has made it clear that restoring fairness to our immigration system
President Trump በኢሚግሬሽን ስርዓታችን ውስጥ ፍትሃዊነት መመለስና የ14ኛው የሕገ መንግሥት ማሻሻያን ትክክለኛ ዓላማ በማስከበር አሜሪካን እንደገና ታላቅ ማድረግ የራያቸው ዋና ጉዳይ መሆኑን ግልጽ አድርገዋል። በውልደት የሚገኝ ዜግነትን ለማስቆም የሰጡት ታሪካዊ የሥራ አስፈጻሚ ትእዛዝ ወደፊት የሚወስደን ወሳኝ እርምጃ ነው።
የሥራ አስፈጻሚ ትእዛዙ በሂደት ላይ ያሉ ብዙ ክሶች የተነሱበት ሲሆን ጉልህ የሆኑ የፍርድ ቤት ፈተናዎች ተጋርጠውበታል። በ22 ግዛቶች የሚገኙ የዴሞክራቲክ ፓርቲ አቃቢ ሕጎችም ትእዛዙ የሀገሪቱን 14ኛው የሕገ መንግሥት ማሻሻያ ይጥሳል በማለት ክስ መስርተዋል።
ጠቅላይ ፍርድ ቤት የብዙ ቻይናውያን ስደተኞች ዜግነት ጉዳይ ዙሪያ ባደረገው ሙግት ወቅት ፍርድ ቤቱ የ14ኛው የሕገ መንግሥት ማሻሻያ በእነዚህ ቻይናውያን ስደተኞች ላይ ተግባራዊ እንደሚሆን አረጋግጧል። ስለዚህ እነዚህ ቻይናውያን ስደተኞች ዜግነት ማግኘት ችለዋል።
በሲያትል የፌዴራል ዳኛ ከስደተኛ ወይም ከሌላ ሀገር ዜጋ የዩናይትድ ስቴትስ ውስጥ በውልደት የሚገኝ ዜግነት የሚከለክለውን ትእዛዝ በጊዜያዊነት አግደዋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ ከደረሰም ውጤቱ ሀገሪቱ የመውለድ ዜግነት ላይ ያላትን አቋም ሙሉ ለሙሉ የሚቀይር ይሆናል። ትእዛዙ እንዲጸድቅ ከተበየነም በዋናነት አዲስ የዜግነት ምስክር ወረቀትና ሶሻል ሴኩሪቲ ተብሎ የሚታወቀውን የማህበራዊ ደህንነት ቁጥር የሌላቸው ጨቅላ ሕጻናት ዕጣ ፈንታ ላይ ትልቅ ተጽዕኖ ያስከትላል። ለአሊን ቤሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ጥር 3 2017 ዓ.ም ምረት የምሽቱን ዝግጅቶቻችን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vn.com እንዲሁም በፌስቡክ @vioamharic ላይ በቀጣይ የተላለፈ ይገኛል። በዛም እየተከታተላችሁን እስከ ዝግጅታችን መጨረሻ ድረስ አብራችሁን ትቆዩ እንጋብዛለን። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይም በሚተላለፍ ይሆናል። ዝግጅቶቻችንን በዌብሳይታችን amharic.vn.com እንዲሁም በፌስቡክ @vioamharic ላይ በትዊተር ሃሽታግ ቪኦኤ አማሪክ ላይ የምታገኙት ይሆናል። በኢንስታግራም እና በዩቲዩብ ገጾቻችን ላይም ዝግጅቶቻችን የምታገኙአቸው ነው የሚሆነው። ቀደም ሲል የምሽቱ የመጀመሪያ አጋማሽ ዝግጅቶቻችን ናቸው በትንታኔ መጽሔትና በአብይ ርዕስ ወደ እናንተ የቀረቡት። ቀጥሎ ደግሞ ወደ እናንተ የሚደርሰው ሁለተኛ አጋማሽ ነው። በዚህኛው ቅንብራችን የተለያዩ ዝርዝር ያሉ ጉዳዮች ወደ እናንተ የምናደርስ ይሆናል። አሁንም አብራችሁን ቆዩ። ሁለተኛው አጋማሽ የመጀመሪያው ቅንብራችን ቀደም ሲል ወደ እናንተ ካደረስናቸው ጉዳዮች ጋር ይያዛል። ፕሬዚዳንት ትራምፕ የፈረሟቸውን ፕሬዚዳንታዊ ዛዞችን ይመለከታል። ይሄኛው ዘገባችን ደግሞ ከስደተኞች ጋር የተያዘውን የፈረሙትን ዝርዝር ጉዳይን በተም የሚመለከት ይሆናል። ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሃውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዚዳንታዊ ዛዞች መካከል ስደተኞችን የተመለከቱ አንዱ ነው። ትዛዙ ተከትሎም በቆጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉ ናቸው የተባሉት ወደ አገራቸው የመለስ ስራም ተጀምሯል። ለመሆኑ የተመለከቱ የፕሬዝዳንታዊ ትዛዝ በውስጥ ያዛቸው ጉዳዮች ምንድን ናቸው? ኢትዮጵያና ኤርትራውያንስ ሊያውቋቸው የሚገባውት ጉዳዮች ምንድን ናቸው? ይህም በተመለከተ በካሊፎርኒያ ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ ከሆኑት ወይዘሮ ሙሉመቤት አለማየሁ ጋር ቆይታ አድርገናል። ባለሙያዋ ስለ ፕሬዝዳንታዊ ትዛዙ ምንነት በማብራራት ይጀምራሉ።
ዋናውና አንደኛው ምንድን ነው ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቁ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩልም የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢ የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን ፍራቻ አለን እንዲህ ሲሉ እያያዟቸው ምንም ያህል ፕሮሰስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ። አሁን ግን እሱ እንዲቆም ተብሏል። ካች ኤንድ ሪሊስ ይሉታል። እሱ እንዲቆምና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ እንዲታሰር የሚያዙ ወጥተዋል። በሲቲዘንሺፕ በዜግነትም ደግሞ የተነሱ የወጡ አሉ።
ልጆች ከተወለዱ በኋላ ዜግነት ማግኘታቸው የተመለከተው አንዱ የወጣው እና ዋናው አንዱ ብናነሳቸው ጥሩ ነው ተመልካቾቻችን እንዲያውቋቸው።
ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ 14th አሜንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት፣ ግን ሌላ ማንም አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጣዋል። አሁን እሱ ትልቅ ለውጥ አድርገውበታል። ላይ ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድነው ወይ የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም TPS አሁን አለ ለኢትዮጵያ የተሰጠ temporary protected status በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም የምንድነው ዜግነትን አያገኝም የአሜሪካን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዚኪቲቭ ኦርደሩ ከተፈረመ ከ30 ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ተግባራዊ የሚሆነው ከፌብሩዋሪ 20, 2025 በኋላ ለተወለዱ ልጆች ነው የሚለው። ስለዚህ ከፌብሩዋሪ 20, 2025 በፊት የተወለዱ ልጆች ይሄ አይመለከታቸውም ግን ይሄም ካለፈ ነው
ፕሬዝዳንት ትራምፕ በአሜሪካ ውስጥ በርካታ ጎጥ መልኩ ምኖሩ የሌላ ሀገር ዜጎች አሉ ስለዚህ እነሱ ዳግራቸው መመለስ አለባቸው የሚል በመርጫ ከተሳተፈው ወቅት የሚያንስ ጉዳይ እንደነበረ ይታወቃል አሁን ሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይሄን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልኩ ወደ አሜሪካ የገቡ ከዛም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመለስ ሂደት ተጀምሯል እንዲሁም በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው እሱን እስኪ ለተመልካቾቻችን ግልጽ እናድርግላቸው
እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት ፈልጋለሁ ቢል በፊት አሁን ባለፉት 2 አመት 3 አመት በተለይ በጣም የሚደረግ የነበረው ምንድነው ያው ስሙን ማንነቱን እንደዚህ ይመዘገባል ፊንገርፕሪንት ይደረጋል እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበር ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዚህ አይነት ሁኔታ ገብተዋል አሁን ግን ምንድነው የሆነው በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባቤል እንደዛ እንደበፊቱ ዝም ብሎ catch and release ይሉታል ቀደም እንዳልኩት እንደዛ አይደረግም ያ ሰው ይታሰራል ታስሮ expedited removal ይሉታል በአስቸኳይ ከሀገር ውስጥ እንዲወጣ እና ያንንም process መሄድ አለበት ይላል ያንንም process መሄድ ማለት እንግዲህ ምንድነው ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም ወደ ሀገሬ መመለስ አልችልም ወይ ከመጣሁበት ቦታ መመለስ አልችልም ምክንያቱም ጉዳት ይደርስብኛል ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ በነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመለሰው ይችላል ማለት ነው ሌላው ደግሞ ይሄ expedited removal ወይም በአስቸኳይ እንዲወጡ የሚለው በፊት ከ14 ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ 100 ማይል ያህል የገቡ እንዲህ ነበር የሚለው አሁን ግን በጣም አስፍቶት ባለፉት 2 አመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል expedited removal በፊትም ደግሞ እንደዚሁ ገብተው ፓሮልድ የነበሩት ሰዎች በአለፉት 2 አመት ውስጥ ከሆነ የአይስ ኦፊሰሮች
ምንድነው ፓሮልድ?
ፓሮል ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደልሃል እንደማለት ነው ሙሉ ለሙሉ አድሚት ማድረግ ሳይሆን አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበር እና ለሱ ሲሆን ለአንድ አመት ፓሮል አርገናል አንድ ሰው ከተባለ በዛ አንድ አመት ውስጥ አድርግ የሚያስፈልገውን ማመልከቻዎችን ማስገባት ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበር አሁን ግን በዛ በኩል የሚገቡትን ሰዎች ከሁለት አመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና expedited removal በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይላል የግድ ያደርጋል አይደለም ግን ይችላል አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይላልና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው ታስሮ እንደገና ኢንተርቪው ሊደረግ ቃለት መጠየቅ ይደረግለታል ስለ ጥገኝነት ስለ ፍራቻው እንደዚህ ለብዙ ጊዜም ሊታሰር ይችላል
ወደዚህ ተመርካቾቻችን እናምጣውና ወደ ኢትዮጵያና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው ይሄ ሊመለከታቸው የሚችለው የሚለውን እንዶ በኢትዮጵያና ለኤርትራ እንግልጽ ለማድረግ በዛ መልኩ ያነሱልን?
የሚመለከታቸው እንግዲህ አሁን በተለይ አለቪዛ እንደዚህ እንዳልኩት በጠረፍ በኩል የገቡ ፓሮልድ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት 2 አመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባቸው የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከመጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል በደም ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያውያኖች ሆኑ ኤርትራውያኖች ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራውያኖች የሚያሳዝነው ቴምፖራሪ ፕሮቴክትድ ስታተስ ወይም ግዚያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች አንፎርቹኔትሊ አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ዴዚግኔት ሆናለች ከ2022 ጀምራ በአሁኑ ሰዓት ከኤፕሪል 11 2024 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉ ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል፣ የማሳደሻው ጊዜ። አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ይሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት፣ በቶሎ ብለው ማስገባት። ኦልሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን ወረቀቶቻቸውን ዶክመንቶቻቸውን መያዝ፣ ደረሰኞቻቸውን የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ፣ የሥራ ፈቃድ ካላቸው የሥራ ፈቃዳቸውን መያዝ። ብዙ ኢትዮጵያውያን ደግሞ ወይም ኤርትራውያን ደግሞ ከሁለት አመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቫል የሚባለውን እንዳያደርጉባቸውና ባይሆን አትሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት አመት በላይ እንደቆዩ የሚያሳይ አይነት ዶክመንቶቻቸውን መያዝ፣ ማለትም የድሮ መታወቂያ ሊሆን ይችላል፣ የገቡበት ቪዛ ሊሆን ይችላል፣ ብቻ ከሁለት አመት በላይ እዚህ እንደነበሩ የሚያሳይ ዶክመንቶች በእጃቸው መያዝ ይመከራል።
ወይዘሮ ሙሉበቤት በአሜሪካ ድምጽ አርማቻችንና ተመልካቾቻችን ስም የህግ ባለሙያነቱን እንዲሁም የጠበቃ ስራዎች መነሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎች ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምጽ አርማቻችንና ተመልካቾቻችን ስም እናመሰግናለን።
እናመሰግናለን።
ከዚሁ የስደተኞች ጉዳይ ሳንወጣ ፕሬዚዳንት ትራምፕ ስደተኞችን ወደ ጓንታናሞ ቤይ እንደሚልኩ አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሰንዳልባ ስደተኞች ኩባ በሚገኘው ጓንታናሞ ቤይ እንዲያዙ እንደሚያደርጉ አስታውቋል። ለዚህም አስተዳደራቸው እስር ቤቶቹ ዝግጁ እንዲያደርግ የሚያስችል ሰነድ እንደፈረሙም ታውቋል። በኩባ የሚገኘው የአሜሪካ እስር ቤት ጓንታናሞ ቤይ ወታደራዊ እስረኞችን፣ የታሊባንና የመስከረም 11 የሽብር ጥቃት ተጠርጣሪዎችን በመያዙ ይታወቃል። የመከላከያና የሀገር ውስጥ ደህንነት መስሪያ ቤቶች እስር ቤቱ 30,000 ስደተኞችን ለማስተናገድ እንዲችል ዝግጅት እንዲያደርጉም ትራምፕ አዘዋል። አንዳንዶቹ ስደተኞች ከፍተኛ ወንጀል የፈጸሙ በመሆኑና የሀገራቸው መንግስት አግቶ ያቆያቸዋል እምነት ስለሌላቸው ወደ ጓንታናሞ እንደሚልኳቸው ትራምፕ አስታውቋል። ስማቸው ሊጠቀስ ያልፈለጉ አንድ የዋይት ሀውስ ባለስልጣን ትራምፕ ጓንታናሞ የተመለከተውን ሰነድ ቀድመው መፈረማቸውን ተናግረዋል። ሰነዱ ከተለመደው ፕሬዚዳንታዊ ትእዛዝ ለየት ያለና ፌደራል ሬጅስተር ተብሎ እንደሚታወቀውና የመንግስት ሰነዶችን ለሚያትመው መስሪያ ቤት እንደማይላክም ታውቋል። ለቅዱ ማስፈጸሚያም ገንዘብ እንዲመደብ ለማድረግ የአሜሪካ ምክር ቤት ይሁንታ እንደሚያስፈልግም ታውቋል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ የሚተላለፍላችሁ ዝግጅታችን እንደቀጠለ ነው። ከስደተኞች ጉዳይ ጋር የተያዙ ዘገባዎቹ ወደ እናንተ እያደረስን ነው። አሁንም ይህን የተመለከተውና የምሽት የመጨረሻውን ዝግጅት ወደ እናንተ እናደርሳለን። ከሰሞኑ የዶናልድ ትራምፕ አስተዳደር ተግባራዊ እንዲሆኑ ካስተላለፋቸው ትእዛዞች አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ ያለው ነው።
ይህም ፕሬዚዳንታዊ ትእዛዝ በህገ መንገድ ወደ ዩናይትድ ስቴትስ ለመምጣት በሂደት ላይ በነበሩ ስደተኞችና በቅርቡ ዩናይትድ ስቴትስ በደረሱ ስደተኞች ላይ ራሱን የቻለ ውጤት ይኖረዋል። ይህም በተመለከተ ሀብታሙ ስዩም ከስደተኞች ጉዳይ ባለሙያና አማካሪ ጋር አጭር ቆይታ አድርጓል። እንደሚከተል ይቀርባል።
ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው ትእዛዞች መካከል አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ አለው።
አሁን የወጣው አዲሱ የፕሬዚደንት ትራምፕ ኤግዚኪቲቭ ኦርደር ለዘጠና ቀን ፕሮግራሙን ለምሳሌ ስደተኛ መቀበሉን ዘግቶታል። ያ ማለት ፕሮሰሳቸው አልቆ ሊመጡ የነበሩ ካልተሳፈሩ ድረስ ከዘጠና ቀን በኋላ ነው ምናልባት ጉዳዩ ታይቶ ተመርምሮ ፖሊሲ አሁን ካለው አዲሱ አድሚኒስትሬሽን ጋር ፖሊሲው ይሄዳል አይሄድም ወይ ተብሎ ነው እንግዲህ ሊወሰድ የሚችለው ማለት ነው። ያ ማለት ብዙውን ነገር ያቆመዋል ማለት ነው። ለጊዜውም ቢሆን ከናካቴ ይቀራል የሚል ነገር አይደለም።
የሰማችኋቸው ስደተኞችን በሚመለከት ለበርካታ ዓመታት ከዓለም አቀፍ ተቋማት ጋር የሰሩት ህጋዊ ስደተኞችን ከአሜሪካ ስርዓት ጋር በሚያላምዱ መርሃግብሮች ውስጥ ያገለገሉትን አቶ ግርማ ከበደን ነው።
ስደተኞችን የሚያመጡ ድርጅቶች አሉ፣ የተለያዩ ድርጅቶች አሉ። እነዚህ ድርጅቶች ስደተኛ መቀበልና ስደተኞች ተቀብለው እዚህ ኑሮን እንዲለምዱ ድጋፍ የሚያደርጉ ልጆች ትምህርት ቤት እንዲሄዱ የሚያግዙ ጤና ኢንሹራንስ እንዲያገኙ የሚያግዙ ድርጅቶች አሉ። እነሱም ፕሮግራማቸው ፖስት ተደርጓል፣ ቁሟል። በቃ ምንም ነገር ገንዘብ ማውጣት ምናምን አይችሉም። ይሄኛው ደግሞ ወደ አሜሪካን ሀገር የገቡ ሰዎች አስፈላጊው ድጋፍ ተደርጎላቸው ስኬታማ እንዲሆኑ የሚያግዙ ፕሮግራሞች ናቸው የተደናቀፉት ማለት ነው።
የፕሬዚደንት ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች መልሶ ማቋቋሚያ መርሃ ግብርን በጊዜያዊነት ማቆም ያስፈለገው የሀገሪቱን ብሔራዊ ጥቅምና የስደተኞችን ትክክለኛ ውህደት ያስቀደመ አሰራር መተግበሩ እስኪረጋገጥ ድረስ መሆኑን አስታውቋል። አሁን ላይ መርሃ ግብሩ የታገደው ለዘጠና ቀናት ነው። በእነዚህ ቀናት ውስጥ ታዲያ በህጋዊ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞች በፌዴራሉ መንግስት ድጋፍ ውስጥ የነበሩ መርሃ ግብሮች ተጠቃሚ መሆን ባይችሉም ከሌሎች የግዛትና ግብረሰናይ ተቋማት አገልግሎት ሊያገኙ እንደሚችሉ አቶ ግርማ ይመክራሉ።
ብዙ ሪሶርሶች አሉ። በእርግጥ እዚያ አሜሪካን አገር ላለ ለመጣ ስደተኛ በስደተኛነት ለመጣና አሳይለም እንኳን እየጠየቀ ያለ ስቴትሱ እንደዚህ እነሱም እነዚህ ፕሮግራሞች ኢምፓክትድ የሚሆኑ ይመስለኛል። አሁን ካትሊክ ቸርችስ፣ የተለያዩ ነን ፕሮፊቶች፣ ሬሊጂየስ እንትን ቸርቾች፣ ሲነጎግ፣ የተለያዩ እንትኖች በነፃ የጤና ሄልዝ ስክሪኒንግ እንትን ያደርጋሉ። አንዳንድ ደግሞ ነን ኢመርጀንሲ የሆኑ ነገሮችም ሰፖርት ያደርጋሉ። ምግብም የሚሰጡ ድርጅቶች አሉ። እኔ አሁን በእጄ ላይ የለም እንጂ ሪሶርሶችን ቸክ ማድረግ ይቻላል የኤችኤስ ዌብሳይት ጋር በመሄድ አሁን የካውንቲዎቹ ጋር ሴቱም ካውንቲዎቹም የተለያዩ ሪሶርሶች አሏቸው። ያን ነገር የተለያዩ ሰርቪሶች የሚሰጡ እንዳልኩ የምክርም አገልግሎት የምግብ እርዳታ የሚሰጡም አሉ።
የትምህርት አገልግሎት ማግኘት መሰረታዊ መብት በሆነባት ዩናይትድ ስቴትስ አዲሱ ትእዛዝ በስደተኞች መርሃ ግብር የታቀፉ ህጻናትና ታዳጊዎችን ከትምህርት ያግዳቸው እንደው የጠየቅናቸው አቶ ግርማ ቀጣዩም ብለዋል።
በዚህ ሀገር ህግ ማንም ሰው ትምህርት የማግኘት መብት አለው እና ስቴተሱ ምናምን አይጠየቅም ቢያንስ ከአንደኛ ክፍል ከሳውት ያክፍልጋስ ማለት ነው። ትምህርት ቤቶችም ትምህርት ቤት ቤተክርስቲያን በጣም ክልክል ነበሩ እስከ ቅርብ ጊዜ ድረስ። ማንም ሰው ገብቶ ምንድን ነው ስቴትስ ምናምን ማለት አይችልም። የዚህ የሜሪላንድ ስቴትም ካነሳ ሜሪላንድ ብሉ ስቴት ነው እና ገቨርነሩም እንደዚሁ የአሁን እኛም ያለንበት ሞንትጎመሪ ካውንቲ ሱፐርኢንቴንዳንቱ እየሞከረ ነው። የተቀመጡ ነገሮች አሉ እና ትምህርት የማግኘት መብቱ ላይ ሊቀየር የሚችል ነገር ያለ አይመስለኝም።
አዲሱ የዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ላልተወሰነ ጊዜ ማገዱን ባስታወቀበት ትእዛዝ ላይ በውጭ ጉዳይ መስሪያ ቤቱና የጸጥታ መስሪያ ቤቱ ውሳኔ መሰረት የሀገሪቱን ብሔራዊ ጥቅም ባከበረና የጸጥታ ስጋት የማይሆኑ ጉዳዮችን ባጤነ መልኩ እንደ ሁኔታው የስደተኞች ቅበላ ሊከውን እንደሚችል ተጠቁመዋል። ሁለቱ መስሪያ ቤቶች መርሃ ግብሩን ከገመገሙ በኋላ በዘጠና ቀናት ውስጥ ዳግም ስራ የመቀጠሉን ሁኔታ እንዲወስኑም ትእዛዝ ተሰጥቷል። በስደተኞች ቅበላ አስተዳደር ውስጥ የህዝብ ደህንነትና ብሔራዊ ደህንነት ዋና ጉዳዮች መሆናቸውን ማረጋገጥ፣ ሙሉ በሙሉና በትክክል ወደ ዩናይትድ ስቴትስ መግባት የሚችሉትን ስደተኞች ብቻ መቀበል፣ ዩናይትድ ስቴትስ የቀረጥ ከፋዮቿን ሀብት መጠበቋን ማረጋገጥ የፖሊሲው ዓላማ እንደሆነ በትእዛዙ ማብራሪያ ላይ ተጠቁመዋል።
የተከበራችሁ ተመልካቾቻችንና አድማጮቻችን የአርብ ጥር 23 2017 ዓመተ ምህረት የአሜሪካ ድምጽ ዝግጅቶቻችን እነዚህን ይመስሉ ነበር። ከመሰናበታችን በፊት የምሽቱን የዓለም ዜናዎችን በድጋሚ ዋና ዋናዎቹን ላስታውሳችሁ። የሶማሊያ ፑንትላንድ ግዛት ባለስልጣናት የመኖሪያ ፍቃድ የሌላቸው የውጭ ሀገር ዜጎችን ከሀገራቸው ለማስወጣት በወሰዱት እርምጃ በቦሳሶ ከተማ የሚኖሩ በመቶች የሚቆጠሩ ኢትዮጵያውያን
መያዛቸውን አስታውቀዋል። በቁጥጥር ስር የዋሉ ስደተኞች ወደ ኢትዮጵያ እንዲመለሱ ለማድረግ በጭነት መኪና ከከተማ እንዲወጡ ማድረጋቸውም ተገልጿል። ምስራቃዊ ኮንጎ ትልቅ ከተማ የተቆጣጠሩት በሩዋንዳ የሚደገፉት አማጽያን ዋና ከተማዋ ኪንሻሳ እስከሚቆጣጠሩ ድረስ ትግላቸውን እንደሚቀጥሉ ሐሙስ ዕለት አስታውቋል። የአገሪቱ ፕሬዚዳንት ፊሊክስ ቺሴኬዲ በበኩላቸው አማጽያኑን ለመቆጣጠር ከፍተኛ ወታደራዊ ቅስቀሳ እንዲያደርጉ ጥሪ አቅርበዋል። በተመሳሳይ በዲሞክራቲክ ሪፐብሊክ ኮንጎ በመንግስትና ኤም23 በተሰኘው ታጣቂ ቡድን መካከል የሚካሄደውን ጦርነት ለማስቆም አስቸኳይ የተኩስ አቁም ስምምነት እንዲደረግ የምስራቅ አፍሪካ ማህበረሰብ አባል ሀገራት አመራሮች ጥሪ አቅርበዋል። የፈረንሳይ ኃይሎች አፍሪካዊቷ ቻድ ሙሉ በሙሉ ለቀው ወጥተው መጨረሳቸውን የአገሪቱ ፕሬዚዳንት ማህማት ኢድሪስ ዴቢ በደስታ ተቀብለውታል። ይህም የፈረንሳይ ጂሃዲስት ታጣቂዎች በስፋት ከሚንቀሳቀሱበት የአፍሪካ ሳህል ቀጠና የመውጣቱ ሂደት የመጨረሻው ምዕራፍ ነው ተብሏል። ረቡዕ ምሽት ዋሽንግተን ዲሲ ውስጥ በረራ ላይ ያሉ በመጋጨታቸው ለ67 ሰዎች ሕይወት መጥፋት ምክንያት የሆኑት ሁለቱን አውሮፕላኖች ከወደቁበት የፖቶማክ ወንዝ ለማውጣት የሚደረገው ጥረት እንደቀጠሉት ናቸው የሚሉት ከምሽቱ ዜናዎቻችን መካከል የነበሩት ናቸው። አድማጮቻችንና ተመልካቾቻችን በምሽቱ ከአሜሪካ ድምጽ ጋር ለቀረቡ ዝግጅቶች ጋር ከኛ ጋር አብራችሁ ስለቆያችሁ እናመሰግናለን። ያስተናገድኳችሁ ነበርኩት አስማማየ ነኝ። የስቱዲዮ ቅንብሩን ብራና አይሉ፣ የፕሮግራሙ አዘጋጅ ደግሞ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። በዚህ እንሰናበታለን። መልካም ምሽት ይሁንላችሁ።